የኢትዮጵያዊው ስደትና ፈተናዎቹ ትውስታ በፊልም
ውራሞራ ቀላቢ በእውነተኛ የስደት ታሪክ ላይ የተሰራ ዘጋቢ ፊልም ነው። ፊልሙ የፊታችን አርብ ሚያዝያ 27 2009 ዓመተ ምህረት በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተር ፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ የቴክሳስዋ ዳላስ ውስጥ በሚደረግ ፌስቲቫል ላይም ይታያል ተብሏል። ጽዮን ግርማ ከዚህ ፊልም ጋር የተያያዙ ባለታሪክና ባለሙያዎችን አነጋግራለች። ዳይሬክተሩን፣ ሲኒማቶግራፈሩን እንዲሁም የታሪኩንም ባለቤት በተከታዩ ዘገባ ተካተዋል።
የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሰሃራ በታች ላሉት የአፍሪካ ስደተኞች ተመራጭ ስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ህይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ጀምራሉ።
ዘካርያስ ጥበቡ መስፍን እባላለሁ። በ1988 ዓመተ ምህረት ከሀገር የተሰደድኩ እስራኤል ለመግባት ሰውነቴን የሚያገዝ በመካነ ሰላም።
ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል።
ለጠየቁትን ቆቅልሽ መልስም ሀገር የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና የአንተ ስለተባልኳቸው ሀገራት እጠይቃለሁ።
ዘካርያስ አሁን 32 ዓመት ሆኖታል። የ14 ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው። የስደት ምክንያቱን 18 ዓመት ወደ ኋላ ተመልሶ ይናገራል።
አባቴና እናቴ አስመራ ላይ ነው የተገናኙት። ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድሜ ተወለድን። የባለስልጣን ልጅ ነበርኩኝ። የደርግ ባለስልጣን ነበረ። ስራ ሂዶ ስራ አልተመለሰም። በዛው ጠፋ። እኔ የ7 ዓመት ልጅ እያለሁ ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች፣ ወደ አባቴ ቤተሰቦች ይዛ ሄደች። ከዛም የአባቴ ቤተሰቦች ጋር ትምህርት ጀመርኩኝ እና እነሱ ጋር እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌ፣ ወደ ሽሬም ሄድን። እንደዚህ እያለ በተለያየ ቦታ እየሄድን እሷን ወደሚመቻት ቦታ እና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋር መኖር ጀምሬ ነበረ። ከአክስቴ ጋር መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ ልንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለሁ ብዬ መንገድ ጀመርኩኝ።
ዘካርያስ በልጅነቱ ይሰራበት የነበረው ጸጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነፃነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም።
ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣሁበት። ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፃውያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ 2 ዓመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከመገባ ድረስ ወደ 3 አመት ነው የፈጀብኝ።
ዘካሪያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቪሳ ፊልም ሳማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰሞን ይስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል።
ዘካሪያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካሪያስ የራሱን ታሪክ ጽፎ መጣ። እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶክመንታሪ ድራማ ዘውግ ያለው
አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ.ም ይታያል። በዳላስ ዓለም አቀፍ የፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካሪያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለምን ፈለገ? ጠይቄው ነበር።
አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁሉ ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው። እና እስቲ እንደው ያቅሜን ያህል ይህን ነገር ለእኔም ለህሊናዬም እረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ውር አሞራ ቀላቢን
በኑሬ ደስተኛ ነኝ የሚለው ዘካሪያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አስጠቃቂ መንገድ ወደ ህሊናው እየመጣ እረፍት እንደሚነሳው ይናገራል።
ብዙ ቦታዎችን ተንከራትቻለሁ፣ ብዙ ስቃይና ችግርን አይቻለሁ። ከአቅሜ በላይ አሁንም እንደዚሁ አልፎ እንደዚህ የሚሰሙኝ ስሜቶች አሉ።
የፊልሙ ዳይሬክተር ሰሞሆን ይስማ ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካሪያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል።
የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካሪያስ ከ14 ዓመት በጣም ከልጅነቱ ጀምሮ ጻሜ ያለ ጀምሮ ሀገር ውስጥም ነው በጣም ብዙ ቦታዎች የረገጠው። ድሬዳዋ ነበር፣ ትግራይ ነበር፣ አዲድ አሮ የሚባል ሀገር መተማ ነበር፣ ብዙ ቦታዎች ጎንደር ነበር። ሶ እያንዳንዱን ቦታ እሱ የሄደባቸው የሄድን ነበር ስቶሪን ሪኮንስትራክት ለማድረግ የሞከርነው። በዚህ ጉዞ ውስጥ እንግዲህ ወደ 60 ምናምን ቀን ከ8000 ኪሎ ሜትር በላይ ነው ድራይቭ አድርገ ያደረግነው 10 ምናምን ክሩ። ሶ አዲድ አሮ፣ ትግራይ፣ መተማ፣ ጅቡቲ ጠረፍም ሾት አድርገናል። ድሬዳዋ ሾት አድርገናል። አፋር በረሃ ላይ ሾት አድርገናል። አዲስ አበባ ተቀርጿል። ጎንደር ተቀርጿል። ብዙ ቦታ ነው የተቀረጸው። በጣም አድካሚ የሚባል ፕሮዳክሽን ነበር ለእኛ። ኤክስፔሪያንሱ ትልቅ ነው። የእሱም የፕሮዲውሰሩም ቁርጠኝነት የእኛም ኢንስፓይሬሽን ከፍ ያለ ደረጃ ላይ የነበረበት ሁኔታ ነው የነበረው ፊልሙን ስንሰራ።
እውር አሞራ ቀላቢ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል።
በበረሃ ከሚያንዣብቡት አሞራዎች፣ ከተራረፉት ሰዎች እና ባለታሪኮች አንዱ በሆነም ታሪኬ አንድ የኔ ብቻ እንዳልሆነ አውቃለሁ።
ሜክሲኮ ተወልዳ ኢትዮጵያ ያደገችና በኋላም ደግሞ እዚህ ዩናይትድ ስቴትስ መጣ የፊልም ባለሙያ የሆነች ጄሲካ በሽር የተባለች የፊልም ዳይሬክተር ወደ አደገችባት ኢትዮጵያ ተመልሳ የሰራችው ሃይራት የተሰኘው ፊልምም በዚህ የፊልም ፌስቲቫል ላይ ለእይታ ይበቃል። የፊልሙን አዘጋጆች በመጪው ሐሙስ ኒውዮርክ ከሚገኘው ስቱዲዮአችን ጋብዘን ይዘናቸው ለመቀበል እንገባለን።